በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የክርስቶስ ቤተሰቦች በያላችሁበት የእግዚአብሔር ጸጋና በረከት ይብዛላችሁ። ዛሬ የምንገኝበት የጽጌ ስድስተኛውና የመጨረሻው ሰንበት ነው። በዚህ ሰንበት የምናነባው የወንጌል ክፍል ከማቴዎስ የተወሰደ ነው። የማቴዎስ ወንጌል ምዕራፍ 12 ከቁጥር 9 እስከ 28። የመጀመሪያውን ክፍል ብቻ አነብላችሁና ከዛ ወደ ማብራሪያው እናልፋለን። የቀረውን ክፍል እናንተ በግላችሁ እንድታነቡ እጋብዛለሁ። የማቴዎስ ወንጌል ምዕራፍ 12 ከቁጥር 9። ከዚያ ስፍራ እልፍ ብሎ በመሄድ ወደ ምኩራባቸው ገባ። በዚያም አንድ እጁ ሽባ የሆነ ሰው ነበረ። ኢየሱስን ሊከሱት ምክንያት ፈልገው በሰንበት ቀን መፈወስ ተፈቅዷል ብለው ጠየቁት። እርሱም ከእናንተ መካከል የአንዱ ሰው በግ በሰንበት ቀን ጉድጓድ ቢገባበት በጉን ከገባበት ጉድጓድ ጎትቶ አያወጣውምን? ታዲያ ሰው ከበግ እጅግ አይበልጥምን? ስለዚህ በሰንበት ቀን በጎ ማድረግ ተፈቅዷል አላቸው። ከዚያም ሰውየውን እጅህን ዘርጋ አለው። ሰውየውም እጁን ዘረጋ፣ እንደ ሌላኛውም እጁ ደህና ሆነለት። ፈሪሳውያን ግን ከዚያ ወጣ ብለው ኢየሱስን እንዴት እንደሚገድሉት ተማከሩ። ኢየሱስ ሐሳባቸውን አውቆ ከዚያ ዘወር አለ። ብዙ ሕዝብም ተከትለው ሕመምተኞችን ሁሉ ፈወሰው። ማንነቱን ለማንም እንዳይነግሩ አዘዛቸው። ይህም የሆነው በነቢዩ በኢሳይያስ እንዲህ ተብሎ የተነገረው ትንቢት ይፈጸም ዘንድ ነው። እነሆ የመረጥሁት የምወደውና በእርሱ ደስ የሚለኝ አገልጋይ፣ መንፈሴን በእርሱ ላይ አኖራለሁ። እርሱም ለአሕዛብ ፍትሕን ያውጃል። አይጨቃጨቅም ወይም አይጮህም፣ ድምፁም በአደባባይ አይሰማም። ፍትሕን ለድል እስኪያበቃ ድረስ የተቀጠቀጠውን ሸንበቆ አይሰብርም፣ የሚጤሰውንም የጧፍ ክር አያጠፋም። አሕዛብ በስሙ ተስፋ ያደርጋሉ። በዛሬው ቃለ እግዚአብሔር መሪ ሐሳብ አድርገን የምንወስደው መሪ ቃላችን በሰንበት ቀን በጎ ማድረግ ተፈቅዷል አላቸው፣ ማቴዎስ 12:12። ዕለተ ሰንበትን የማክበር ጉዳይ ፈሪሳውያን ኢየሱስን ሊያጠምዱበት ከሚፈልጉበት ጥያቄዎች አንዱ ነው። ከሆነላቸው በቀጥታ ካልሆነላቸው ደግሞ የሐዋርያቱን ድርጊት ምክንያት በማድረግ ተግባራቸውን በመኮነን የሰንበት ሕግ እንደ ተጣሰ አድርገው ለመክሰስ ይከታተሉት ነበር። በማቴዎስ 12 ይኸው የሰንበት ጥያቄ በተደጋጋሚ ተነስቷል። አሁን ባነበብነው የወንጌል ክፍል በማቴዎስ 12 ከ9 እስከ 14 እንዲሁም ከዚህ ቀደም ባለው ክፍል ላይ ይኸው ማቴዎስ ወንጌል ምዕራፍ 12 ከቁጥር 1 እስከ 8 ባለው ፈሪሳውያን ጌታችን ኢየሱስ ክርስቶስን የመክሰሻ ጉዳይ ለማግኘት ሲሉ ጥያቄ አቅርበዋል። ጥያቄው ምንድን ነው? በሰንበት ቀን መፈወስ ተፈቅዷል ወይ በማለት ማቴዎስ 12:10 ላይ ታገኙታላችሁ። የጌታችን ኢየሱስ ክርስቶስ መልስ ችኮላ የተሞላበት ሳይሆን በሚገባቸው መንገድ ሊረዱት በሚችሉት አነጋገር ቋንቋ በእርጋታ ጥያቄያቸውን አዎ ወይም አይደለም በማለት ሳይሆን ጥያቄያቸውን በጥያቄ ተዕለት ተግባራት ጋር በማያያዝ ይመልሳል። ጥያቄን በጥያቄ መመለስ በዘልማድ ላይ የተመሰረተ በባህል ላይ ያተኮረ የአክራሪነት መልስ አይደለም። ልብ ብለን ካየ ነው የወግ አጥባቂነት መንፈስ ያልበረዘው ምላሽ ነው ክርስቶስ የሰጠው መልስ። እነዚህ ሰዎች ያደሃ መፈወስ እንዲገባው ያውቃሉ። ልቦናቸው እኮ ይነግራቸዋል። የልባቸው ክፋት አሸንፏቸው እሱን ሊፈትኑት ፈለጉ እንጂ ምን መደረግ እንዳለበት ያውቃሉ። እሱን ለመክሰስ የማይፈነቅኑ ድንጋይ ስላልነበረ በዛሬው ወንጌል እንዳዳመጥ ነው የአንድ በሽተኛ መፈወስ አለመፈወስ ለእነዚህ ሰዎች፣ ለፈሪሳውያኑ፣ ለሕግ መምህራኑ ረብ የሌለው ነገር ነው። አእምሯቸውን አጨልመው ብቻ የተንኮል ጥያቄ፣ ክርስቶስን የማጥመድ ጥያቄ ነው የጠየቁት። አሁን እንዳልነው ምን መደረግ እንዳለበትና እንደሌለበት ልባቸው እያወቀ ስለዚህ አልተፈቀደም ቢላቸው እንደነሱ አጉል አክራሪ ሆኖ ልክናችሁ በሰንበት ቀን እንዲህ አይነት ተግባር መፈጸም የፈውስ ሥራ መስራት ተገቢ አይደለም ብሎ ቢመልስ የእግዚአብሔር ወገን ነኝ የአብ ልጅ ነኝ ወደ ዓለም የተላኩህ አዳኝ ነኝ መሲህ ነኝ ይላል። ነገር ግን የሰው ህመም የሰው ስቃይ የሰው በሽታ ግድ አይለውም ሊሉ ነው። ወይም ደግሞ በተቃራኒው ይህን ማድረግ ፈውስ መስራት ሰውን ማዳን ደግ ነገር መፈጸም ሰውን መርዳት ተፈቅዷል ቢላቸው ደግሞ ምን ሊሉ ነው? የሙሴን ህግ አፈረሰ ህግ ተቃወመ ብለን እንጣለዋለን ለክሳችንም ጥሩ ምክንያት እናገኛለን በማለት ተመካከሩ። ስለዚህ ጥያቄውን አቀረቡለት፣ በሰንበት ቀን መፈወስ ተፈቅዷልን? ለደግ ስራ ደግሞ ለጽድቅ ስራ የቀንና የጊዜ መርጫ ማን ነው ያወጣለት? የጊዜ መርጫ የለም፣ የተገደበ ጊዜ የለም። ደግ ለመስራት በህግ የተወሰነ ጊዜም የለም። መልካም ነገር ለማድረግ ቸር ስራ ለመስራት ሰዓት እላፊ አዋጅ የወጣ የለም። እስከምናውቀው ድረስ ሃይማኖታችን እንደሚያስተምረን አምላክነቱንም ሆነ በሰንበት ላይ በበሽታ ላይ በክፉ ነገር ላይ ሁሉ በዓለም ሁሉ ላይ ሁሉ ስልጣን እንዳለው ላልተቀበሉት ከሳሾቹ ቀደም ብለን እንዳልነው ጥያቄያቸውን በጥያቄ መለሰው። መጀመሪያ ደረጃ በደረጃ ሊሄድ ፈልጎ ነው ክርስቶስ። ምን ብሎ ነው የሚመልስላቸው ጥያቄያቸውን በጥያቄ? ከእናንተ ወገን ይላል፣ ከእናንተ ወገን ከመካከላችሁ አንድ በግ ያለው ሰው በሰንበት በጉ እንስሳው ከፈረፈር ወይም ጉድጓድ የገባበት መሬቱን ድሶ ስሩን በጥሶ የማያወጣው ማን ነው ከእናንተ መካከል? ከብቱን እዛው የሚተው ማን ነው? እንዲጠፋ እንዲሞት የሚተው ማን ነው? ማቴዎስ 12:11 የበለጠም እንዲያምኑ ከቃሉን በላይ ተግባሩን እንዲያዩ ወደ ሁለተኛው ደረጃ ወደ ሁለተኛው መልስ ያልፋል ክርስቶስ። ስለዚህ ያንን ምስኪን እጅህን ዘርጋ፣ ዛሬ ልትፈወስ ይገባሃል፣ ሰንበትም ቢሆን ለአንተ የመዳኛህ ቀን ነው፣ ዳን አለው። ተፈወስ፣ እጅህን ዘርግተህ የእግዚአብሔርን ጸጋ ተቀበል፣ የእግዚአብሔርን በረከት በቅፍህ ይሙላ። ዘርጋ እጅህን። በሽተኛውም አልተጠራጠረም። እጄ ሽባ ሆኖ እንዴት ዘርጋ ይለኛል? ሊቀልድብኝ ነው? ሊያሾፍብኝ ነው? መሳቂያ ላድርገኝ ነው? በሰው መሃል እስከ ዛሬ የተሸማቀቅኩት አንሶ እንዴት እንዲህ ይሆንልኛል አላለም። ትእዛዝ ብቻ ፈጸመ፣ የተባለውን አደረገ። እጅህን ዘርጋ አለው። አምኖ በክርስቶስ ተስፋ አድርጎ ዘረጋ። በሰንበት ቀን እንዴት እጄን እዘረጋለሁ? በዚህ ቀን እንድፈወስ ሕጉም ፈሪሳውያኑም አይፈቅዱም አላለም። ዘረጋ። ጌታም ፈወሰው፣ ጌታም አዳነው። ይህ ነው ታሪኩ። የዛ ሰው ታሪክ ተቀየረ፣ በእምነት እጁን ወደ ክርስቶስ ስለዘረጋ። በዛች ሽባ በሆነች እጁ አማካይነት መላ እሱነቱን ወደ ክርስቶስ ስላቀረበው በእምነት በንጹሕ ልብ በተስፋ ወደ እግዚአብሔር የሚቀርብ እንዲህ ተፈውሶ እንዲህ ተባርኮ እንዲህ ተቀድሶ አካላዊው ብቻ ሳይሆን መንፈሳዊ ሽባነቱም ጭምር ይፈወሳል፣ ይታደሳል፣ አዲስ ፍጥረት ይሆናል። አምላኩን አምኖ የተሰማራ የታገሰ እስከ መጨረሻ የጸና በማቴዎስ 10:22 ላይ እንደምናነበው እቅዱ ተሳክቶ ጉዳዩ ሞልቶለት ህልሙ እውን ሆኖ ደስ ብሎት በሞገስ በድል ራሱን ቀና አድርጎ ይመለሳል። እግዚአብሔርን እየባረከ እግዚአብሔርን እያመሰገነ ከሰው እኩል ያደረገውን አምላኩን ከፍ ከፍ እያደረገ ለክብሩ እየዘመረ ይመለሳል። ፈሪሳውያኑ ግን ይህ አላስደሰታቸውም። የእግዚአብሔር ልጆች ሲባረኩ ልክ እንደ ፈሪሳውያኑ የማይወዱም አሉ። በማኅበረሰባችን ውስጥ የባልንጀራው የኑሮ እድገትና የሕይወቱ መለወጥ፣ ስኬታማና ደስተኛ መሆን፣ ውስጡን የሚጎረብጠው እንቅልፍ የሚነሳውም አይጠፋም። በእነዚህ ነገሮች የሚፈተኑ ሰዎች አሉ በመካከላችን። ይህ ደግሞ የማያምኑ ሰዎች ችግር ብቻ አይደለም፣ ቁጥሩ ይብዛም ይነስም ለእግዚአብሔር ቅርብ ነን በሚሉ ሰዎችም ይብሳል። አንዳንድ ጊዜ አንዳንዴ እንዲህ እንዲሆን በሕግ ሁሉ የተጻፈ የተፈቀደ ነው የሚመስለው። ስኬታማ ሰው መጠላት አለበት፣ እግዚአብሔር በባረከው ቁጥር ሊገለል እንደሚገባው የተደነገገ ይመስላል። ልክ ፈሪሳውያኑ ሕጉ ተጣሞና ተቆልምሞ እንዲተረጎምና በክርስቶስ ላይ ክስ ለመመስረት እንዲመች እንዳደረጉና እንደተመኙ ሁሉ ወንጌሉ ክርስቲያናዊ ባህሪ ይህ እንዳልሆነ ነው የሚያስተምረን። በሰንበት ቀን ፈውስን ብቻ ሳይሆን በአጠቃላይ በጎ ማድረግ እንደሚገባ ይናገራል። መልካም ነገር ማድረግ ተፈቅዷል። በማንኛውም አጋጣሚ በማንኛውም መልክ መልካም የሆነውን ነገር ከማድረግ የሚከለክል ሕግ የትም ቦታ የለም። ቀደም ብለን እንደጠቀስ ነው ወንጌሉ ቅድሚያ ለሰው ሕይወት ነው ዋጋ የሚሰጠው። የበለጠ ዋጋ ላለው ነገር ቦታ መስጠት እንደሚያስፈልግ ይናገራል የክርስቶስ ወንጌል። ሰንበት የተፈጠረው ለሰው እረፍት ነው። ሰርዐ ለነ ሰንበተ ለእረፍተ እግዚአነ ይለዋል። ለእረፍት ሲባል ግን ሙሉን ቀን ለመተኛት አይደለም፣ ከበሽታም ጭምር እንዲያርፍ ነው፣ እንዲፈወስ ነው፣ ሕይወቱ እንዲታደስ ያስፈልጋል። በእርግጥ በተቸገረው ሰው ቦታ ሆነን ካላየነው የሌላ ሰው ችግር፣ የሌላ ሰው ህመም፣ የሌላ ሰው ስቃይ ሊገባን አይችልም። በዛ በሽባው ሰው ቦታ ቢሆኑ ኖሮ ፈሪሳውያን ምናልባት ያ አስተሳሰባቸው ይቀየር ይሆናል። የኢየሱስ ክርስቶስ ትምህርትና ትምህርት ቤት ሕግ ለሰው እንጂ ሰው ለሕግ አልተሰራም የሚል ነው። ስለዚህ እኛም በስጋዊውም በመንፈሳዊውም ደክሞ የተገኘን ሰው እንደገና በሕግ ጫና፣ በሕግ ወይም በአጉል ባህል ሰበብ ጎብጦ እንዲሄድ፣ እንዲሳቀቅ፣ እንዲሸማቀቅ አናደርገው። ክርስቶስ ይህንን አይደለም የሚያስተምረው። ይህ ተግባር ወንጌላዊ አይደለም። ምክንያቱም በመልኩና በአምሳሉ የተፈጠረው ሰው ፈጣሪው አልናቀውም፣ አላገለለውም። ሁላችንንም እንደየስራችን የተቀበለን አምላክ ነው። ከነ ሁለንተናችን ያልተወንና ያላገለለን እኛ በሕግ ሰበብ ሌላውን ማግለል የቱ ጋር በየትኛው መጽሐፍ የተጻፈ ነው? ስለዚህ ሌላው እንዲያድግ ስኬታማ እንዳይሆን፣ እንዳይደሰት፣ እንዳይደን፣ እንቅፋት እንዳንሆን ወንጌሉ በጣም አስረግጦ ነው ያስቀመጠው። ትልቅ ቦታ ሰጥቶ ነው ከማስጠንቀቂያ ጭምር የሚያስተምረን። በዚህ መልኩ ሲታይ ታዲያ የሰንበት ሕግ ኃጢአት መስራትን፣ ምቀኝነትን፣ ተንኮልን፣ ስም ማጥፋትን፣ ውሸትን፣ እርኩሰትን ወዘተ ይከለክላል እንጂ ፈውስን ማድረግን፣ መልካም ተግባርን መፈጸምን አይከለክልም። በዛሬ ወንጌል እንደምናነበውም ጌታችን ኢየሱስ ክርስቶስ የተዋረደውን አይንቅም ይላል። የተዋረደውን አይንቅም፣ ልትጠፋ የምትንጨላጨለውንም የእምነት መብራት፣ የተስፋ መብራት፣ የፍቅር መብራት ጨርሶ አያጠፋትም። ወደ አምላኳ ለመጠጋት የምትጣጣርን ትንሿን መብራት፣ ትንሿን ተስፋ፣ በንስሐና በብዙ ፈተና የተሰበረውንም ልብ ጨርሶ ይደቅ ዘንድ በላዩ አይቆምም፣ እንደውም ይጠነቀቅለታል። የወንጌል ጥናት አንድምታው ጥሩ በሆነች አረፍተ ነገር ያስቀምጧል። ይህንን ከእግሩ ጭምትነት የተነሳ አስኳሉ የወጣለት የእንቁላል ቅርፊት አይደቅበትም ይለዋል። ምክንያቱም እግሮቹ ለዚህ አይደሉምና፣ ያንን እንኳን መስበር የማይችል የማይፈልግ እግር ነው የክርስቶስ እግር። እዛ ላይ አይቆምበትም። ትንሽ ተስፋው ያለች እንደው እየተንገዳገደ የሚሄደውንም ክርስቲያን ወደ እሱ ያቀርበዋል። ይህ አምላክ አንተ ራስህን ከምታውቀው በላይ የሚያውቅህ ጌታ ከመንፈስና ከሥጋ ደዌህ ሊፈውስህ ዛሬም ይፈልጋል። ያቺ ትንሿን ተስፋ ይዘህ መቅረብ ብቻ ነው። እጅህን ዘርጋ ስትባል ወደ እሱ መዘርጋት ብቻ ነው። ሲያዝህ ማድረግ ብቻ ነው። እጅህን ዘርጋ ሲባል ሰውየው አልፈራም፣ አላፈረም፣ ከችግሩ መላቀቅ ይፈልጋልና ያቺ የምታሳፍረውን በሰው ፊትም የምታሳቅቀው የነበረችውን እጁን በእምነት ዘረጋ። ለክርስቶስ አሳየው፣ አቀረበለት። ይኸው በሽታ ይሄ ነው፣ ችግር ይሄ ነው፣ ኃጢአት ይሄ ነው፣ ክፋት ይሄ ነው፣ ከዚህ ነው መፈወስ የምፈልገው። ስለዚህ ይሄ ቋንቋ ለእያንዳንዳችን ይሰራል። በፈጣሪው ቃልም ከሰንበት ሕግ በበለጠ ኃይል ባለው ክርስቶስ ተፈወሰ። የተወደዳችሁ ሕዝበ እግዚአብሔር፣ ዛሬ ከምንድን ነው ክርስቶስ እንዲፈውሰን የምንፈልገው? እስቲ ውስጣችንን እንመልከተው። ውስጣችን እኮ ስንገባ ብዙ ልንፈወስበት የሚገባ ነገር አለ። ከምንድን ነው እንዲያድነን የምንፈልገው? ነፍሳችንን፣ እምነታችንን፣ ሃይማኖታችንን፣ በጎ ፈቃዳችንንና እቅዳችንን ሽባ ያደረገብን ነገር ምንድን ነው? ምንድን ነው ወደፊት እንዳንሄድ ያገደ ነገር? ምንድን ነው እድገታችንን የገታው ነገር? በመንፈሳዊነት እንዳንበስል፣ በመንፈሳዊነት እንዳናደግ፣ ቅን እንዳንሆን ውስጣችንን ሽባ ያደረገው ነገር ምንድን ነው? ምንድን ነው ወደ እግዚአብሔር ዘርግተን ማቅረብና መልስ ማግኘት መፈወስ የምንፈልገው ከምንድን ነው? እንዴት ሌላው ትክክለኛ አማኝ እንዳለፉት ቅዱሳን አባቶቻችንና እናቶቻችን እንዲሆንልን የምንፈልገው ነገር ምንድን ነው? ያ እጁ ሽባ ሆና በኋላ የተፈወሰው ሽባ የሆነችው እጅ እንደ ሌላኛው እጅ ሆነችለት ይላል። እኛስ በመልካም ስነ ምግባራቸው ወደ ታወቁት ሰዎች ደረጃ ከፍ እንድንል ምንድን ነው ከውስጣችን ክርስቶስ እንዲፈውሰው የምንፈልገው? ወደዛ ደረጃ እንዳንደርስ የሚያደርገን እንቅፋት ምንድን ነው? አሁን እየኖርን እና እየፈጸምን ባለነው ተግባር ውስጥ ሽባ ሆኖ መንቀሳቀስ፣ መስራት፣ ማደግ ያልቻለው የሕይወታችን ክፍል የትኛው ነው? የእምነት ሽባነት ይሆን? የክርስቲያናዊ ፍቅር ሽባነት ይሆን? የጸሎት ሽባነት ይሆን? የትጋት፣ የደግነት፣ የመልካም ስነ ምግባር? እስቲ በእምነት ሆነን ዛሬ ከዚህ ፈውሰኝ እንበለው። ያ ውስጣችንን ከሚያስጨንቀን ነገር፣ ከሚያስፈራን ነገር አንዳንድ ጊዜ ለክርስቶስን ማሳየት እንፈራለን እኮ። እስቲ ዛሬ ድፍረቱም እምነቱም ይኖረን፣ በቃ እኔ ከዚህ እንድፈወስ እፈልጋለሁ፣ ከዚህ አውጣኝ። ምንም የሚያስወጣን ወጪ የለም በመስቀሉ ስር በእምነትና በትህትና ከመንበርከክ በስተቀር። ከዛ በኋላ እሱ ነፍሳችንን እንደ ተገለጠ መጽሐፍ ነው የሚያነባት። ስንፈራ፣ ስንጠራጠር ይሆንልኝ ይሆን ወይስ ሳይሆን ይሆን እንደዚህ ባለው ሐሳብ ውስጥ ከሆንን ግን በመስቀሉ ስር ሰዓታትን ብናስቆጥር መልስ አይመጣም። ሳንፈራ ነው መሆን ያለበት፣ ሳንጠራጠር፣ በተስፋ በእምነት ያደርግልናል ብለን ወደ እሱ መዘርጋት ነው። ስለዚህ በዚህ መንፈስ እንድንወጣ ያስፈልጋል፣ እሱን ይዘን እንድንወጣ ያስፈልጋል። በእርግጥም አምላክህ ደስ አሰኝቶህ የምስጋና መዝሙር እየዘመርክ በሰይጣንና በሥራዎቹ ላይ እየተራመድክና እያሳፈርከው ድልን አግኝተህ ትመለሳለህ በእምነት ከወጣህ። አንዳንዴ ነገሮችን በጣም ከባድ አድርገን ስለምናያቸው፣ በራሳችን መንገድ ብቻ ስለምንረዳቸው ለስኬት የምንበቃ አይመስለንም። ሁሉ ነገር ህልም፣ ሁሉ ነገር የማይቻል ይመስለናል። መዝሙረኛው ዳዊት እንዳለው በመጨረሻ ግን ሥራው የእግዚአብሔር ነውና አፋችንንም አንደበታችንንም በደስታ ይሞላል ከእርሱ ጋር መውጣት ከቻለን ነው። ግን ስለዚህ ነው በዳዊት መዝሙር እንዲህ የሚል የምናነበው፣ እግዚአብሔር የጽዮንን ምርኮ በመለሰ ጊዜ እውን አልመሰለንም። በዚያን ጊዜ አፋችን በሳቅ አንደበታችንም በእልልታ ተሞላ። በዚያን ጊዜ በሕዝቦች መካከል እግዚአብሔር ታላቅ ነገር አደረገላቸው ተባለ። መዝሙር 125 በቅንፍ 126 ቁጥር 1ና 2 ላይ ታገኙታላችሁ። ደረቅ የሆነ ሕግ፣ ፍቅር አልባ የሆነ ሕግ፣ መንፈስ የተነፈገው ሕግ ይህን አይነቱን ደስታ አይሰጥም። የሰውን ሕይወት ያላማከለ ማዕከል ያላደረገ ማንኛውም ሕግ ኑሮን ከትልቅ ቋጥኝ የበለጠ ያከብደዋል። ይህን ነው ክርስቶስ የተቃወመው። የሰው ልጅ ሕይወትን ለማዳን የመጣው ክርስቶስ ለሰንበትም ለሕግም ጌታዋ ነው አለ ማቴዎስ 12:8 ላይ። የሕግ የበላይነት የሚለው አባባል የሰውን ሕይወት ትርጉም የሚያሳጣ ከሆነ እጅግ የተሳሳተ አባባል ነው። ስለዚህ የተወደዳችሁ በእግዚአብሔር ሰውን አስቀድሞ ሊገዛው የሚገባው ሕግ የፍቅር ሕግ ነው፣ የወንጌል ሕግ ነው። የእግዚአብሔር አብ የእግዚአብሔር ወልድ የእግዚአብሔር መንፈስ ቅዱስ ቡራኬ ከሁላችሁ ጋር ይሁን። አሜን። ሰላም ወሰናይ።